የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ሰኔ 29 2013 ዓመተ ምህረት ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል
አሁን ላይ ያለው የመማር ማስተማር ሁኔታም ገና ያልተጀመረ ነው። ክረምት ላይ ሄደን እዛም ቤተሰብም ማገዝ የሚችልበት አጋጣሚ ነበር። ያ ሁሉ ትንሽ በኮቪድ ምክንያት ትንሽ የመማር ማስተማር ሁኔታ ከበደ አድርጓል ያስባል።
በኮቪድ-19 እንቅስቃሴ ገደብ ምክንያት ዝግ የነበሩ ዩኒቨርሲቲዎች አዳዲስ ተማሪዎችን መቀበል ጀምረዋል። ባምቦ ዩኒቨርሲቲ ተገኝተን ካናገርናቸው አዲስ ገቢ ተማሪዎች መካከል አንዱን የሰማነው ሙሉ ዘገባ ቆየት ብሎ ይሰማል።
ገቢዎችም እንደዚህ መከታተሉን አቁመውታል። አወጡትና 3 ከ80 3 ከ70 ቆንጆ በርበሬ እንደዚህ ይልሻል። አሊያ ደግሞ ከ300 በታች በቃ የለም። አሁን ዝቅተኛ ማህበረሰብ ድግዛ ብቲ ከ300 በታች የለም።
ኢትዮጵያ ውስጥ የተንሰራፋው የኑሮ ውድነት መፍትሄ እንደሚያስፈልገው ሸማቾችና ኢኮኖሚ ባለሙያዎች እየተናገሩ ነው። ይህን የተመለከተው ዘለግ ያለ ዘገባም እንዲሁ በምሽቱ ተካትቷል። እኒና ሌሎች ርዕሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሬ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በ6ኛው ሀገራዊ ምርጫ በአፋር ክልል የተወዳደሩ ተፎካካሪ የፖለቲካ ፓርቲዎች ተአማኒነትን የሚያፋልሱ የምርጫ ተግባራትና የውጤት ማጭበርበር አካባቢውን በሚያስተዳድረው የገዢው ፓርቲ አመራሮችና ካድሬዎች ተፈጽሞብናል ሲሉ ተናገሩ። የአፋር ነጻ አውጪ ግንባር ፓርቲ፣ የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር፣ የአፋር ህዝብ ፓርቲ፣ የአፋር ህዝብ ፍትሃዊና ዲሞክራሲያዊ ፓርቲ እንዲሁም የአርጎባ ብሔረሰብ ዲሞክራሲያዊ ንቅናቄ ይህን ያሉት ትላንት በካፒታል ሆቴል ምርጫውን አስመልክተው ጋዜጣዊ መግለጫ በሰጡበት ወቅት ነው። የተፎካካሪ ፓርቲዎቹ ምክር ቤት አባል ሙሳ አደም በተለይ ለአሜሪካ ድምጽ አስተያየታቸውን ሲሰጡ ምርጫው ላይ ለመሳተፍ ብዙ ፈተና አሳልፈናል ያሉ ሲሆን የምርጫውን ተአማኒነት ጥያቄ ውስጥ ያስገባው ተግባር ግን የተፈጸመው በምርጫው ዕለት መሆኑን ገልጸዋል። ብሔራዊ ምርጫ ቦርድ በአፋር ብቻ ሳይሆን በተለያዩ አካባቢዎች ተመሳሳይ የተፎካካሪ ፓርቲዎች ቅሬታ መኖሩን መግለጹ ይታወሳል። ዘገባውን ያደረሰን መስፍን አራጌ ነው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 2ኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት በአርቲስት ሀጫሉ ሁንዴሳ ግድያ ከተጠረጠሩና ከተከሰሱት 4 ሰዎች በ3ቱ ላይ የጥፋተኝነት ውሳኔ አሳልፏል። ፍርድ ቤቱ ትላንት በዋለው ችሎት ጥፋተኛ ናቸው ያላቸው አንደኛ ተከሳሽ ጥላሁን ያሚ፣ ሁለተኛ ተከሳሽ ከበደ ገመቹና 3ኛ ተከሳሽ አብዲ አለማየሁን ነው። ዘገባው የፀሐይ ዳምጠው ነው። 10ኛ ዓመት የነጻነት ባሏን ያከበረች ባለችው የዓለም መጨረሻዋ አዲስ ሀገር ደቡብ ሱዳን የጤና ስርዓቱ እጅግ በጣም አሳዛኝ ሁኔታ ላይ እንደሚገኝ የጤና ባለሙያዎችና ባለስልጣናት ተናግረዋል። የጤና ተቋማት በቂ ካለመሆናቸውና በቀላሉ የሚደረስባቸው ካለመሆናቸው በተጨማሪ በሀገሪቱ የቀጠለው ግጭት የጤና ሰራተኞችና ማህበረሰቡ ላይ ተጽዕኖ እንደሚያደርስም ባለሙያዎቹ ተናግረዋል። የጤና ባለስልጣናቱ እንደሚያስረዱት የተፈጠረው ጥረት በዋናነት መንግስት በቂ በጀት ካለመመደቡ የመጣ እንደሆነና ይህም ከ1997 የሰላም ስምምነት ጀምሮ የቀጠለ ችግር መሆኑን ይጠቅሳሉ። የደቡብ ሱዳን የህክምና ባለሙያዎች ማህበር ፕሬዝዳንት የሆኑት ዶክተር ቦል ደንግ ስለ ሁኔታው ሲናገሩ በተለይ ተደጋጋሚ የበጀት ቅነሳ እንዲሁም ባለፈው ዓመት የተመደበው 525 ሚሊየን የደቡብ ሱዳን ፓውንድ በጀት ከዛ በፊት ከነበረው 1.7 ቢሊየን ፓውንድ በጀት እጅግ የወረደ መሆኑ ችግሩን የበለጠ እንዳባባሰው ገልጸዋል። በተጨማሪም በመንግስትና በአማጺ ኃይሎች እንዲሁም በዘር መካከል ያለው ግጭት የጤና ሰራተኞቹን ስራ ያስተጓጎለው እንደሆነም ተገልጿል። የእንግሊዝ መንግስት ከዚህ ወር መጨረሻ አንስቶ በቤት ውስጥ የፊትና አፍንጫ መሸፈኛ ጭንብሎችን መጠቀም የሚያስገድደውን ህግ እንደሚያነሳ የሀገሪቱ ጠቅላይ ሚኒስትር ቦሪስ ጆንሰን ተናግረዋል። ጆንሰን እንዳሉት በሀገሪቱ ውስጥ የተሰራጨው ዴልታ የተሰኘ ዝርያ ምክንያት የኮሮና ቫይረስ ተያዦች ቁጥር እየጨመረ ቢሆንም ሀገሪቱ የጣለቻቸውን ክልከላዎች ከሐምሌ 12 ጀምሮ ታነሳለች። ሆኖም ሀገሪቱ ሙሉ ለሙሉ መቼ ክፍት እንደምትሆን ግን ውሳኔ የሚተላለፈው በሚቀጥለው ሳምንት ይሆናል። ከፊት ጭንብል በተጨማሪ የአካል ርቀትን የመጠበቅ ግዴታም አብሮ የሚነሳ ሲሆን የንግድ ተቋማት ግን የፊት ጭንብሉንም ሆነ ርቀት መጠበቁን ሊጠይቁ እንደሚችሉ ጠቅላይ ሚኒስትሩ ተናግረዋል። በደቡብ ፍሎሪዳ በተደረመሰው የመኖሪያ ህንጻ ህይወታቸው ያለፈው ሰዎች ቁጥር 28 መድረሱንና እስካሁን ያልተገኙት ደግሞ 117 መሆናቸውን የማያሚ ከንቲባ አስታውቋል። ከንቲባዋ ዳኒላ ሊቪ ካቫ እንደተናገሩት በባህር ዳርቻ በመትገኘው ከተማ 12ኛ ቀኑን ባስቆጠረው ፍለጋ አሁንም ሰዎችን በህይወት የማግኘት ተስፋ እንዳለ በመግለጽ የሚሰራው የህይወት አድን ስራ መሆኑን ተናግረዋል። የህንጻ መደርመሱ አደጋ ከደረሰበት ቀን በኋላ ግን እስካሁን በህይወት የተገኘ ሰው የለም። ያካባቢው ባለስልጣናት ሌሎች በዙሪያው የሚገኙ ህንጻዎች ውስጥ የሚኖሩ ሰዎች መስኮታቸውንና በራቸውን ዘግተው በቤታቸው እንዲቀመጡ ያዘዙ ሲሆን ከህንጻው መደርመስ ጋር ተያይዞ የተነሳውና አካባቢውን የሸፈነው አቧራ የፍለጋና የማዳን ስራውን እንዳያግድ ከፍተኛ ጥረት እየተደረገ መሆኑንም ገልጸዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን ለቀደመው ዜና እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀደመው መሰናዶ እንሻገር። የአምቦ ዩኒቨርሲቲ ከ3500 በላይ አዲስ ገቢ ተማሪዎችን ከሰሞኑ ተቀብሏል። አንዳንድ የዩኒቨርሲቲው አዲስ ገቢ ተማሪዎች ከጥቂት ዓመታት በፊት ተማሪዎች በሚመረቁበት ወቅት እኛ ትምህርት ለመጀመር ወደ ግቢ መግባታችን አስገርሞናል ብለዋል። የሆነበት ምክንያት ግን አለው። የናኮር መልካ ዘገባ ምክንያቱን ይነግረናል።
የአምቦ ዩኒቨርሲቲ ለአዲስ ገቢ ተማሪዎች አቀባበል ያደረገው በሰኔ 24 እና 25 መሆኑን አስታውቋል። ስለ አቀባበሉ በተመለከተም በቅርቡ የተሾሙት አዲሱ የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ባይሳለታ ተናግረዋል።
ወረከነበረ ኩበላ ማፍቅደ ሰዲቲ በረታ ሃራ አወጣበጅ ድግደሚ አፍሪድ ድግደሚ ሸንት ሰመኔ ጅራ
በ2013 የትምህርት ዘመን በሰኔ 24 እና 25 ተማሪዎችን ተቀብለናል። አሁን እየመጡ ያሉ ተማሪዎችም አሉ። ከ3500 በላይ የሚሆኑ ተማሪዎችን ነው በመቀበል ላይ ያለ ነው። የዚህ ዓመት ትምህርት የኮቪድ-19 ጥንቃቄን ተግባራዊ ባደረገ መልኩ ነው የሚከናወነው ብለዋል።
ከተለያዩ የኢትዮጵያ አካባቢዎች ወደ ዩኒቨርሲቲው ተመድበው ከመጡ ተማሪዎች መካከል አንዳንዶቹ በክረምት ወቅት ወደ ግቢ መግባታቸው ስለፈጠረባቸው ስሜት ለጋቢና ቪኦኤ ገልጸዋል።
ስሜ ምህረት ታደሰ ይባላሉ። የመጣው ከደብረ ታቦር። አሁን ላይ ያለው የመማር ማስተማር ሁኔታም ገና ያልተጀመረ ነው። ክረምት ላይ ሄደን እዛም ቤተሰብንም ማገዝ የምንችልበት አጋጣሚ ነበር። ያ ሁሉ ትንሽ በኮቪድ ምክንያት ትንሽ የመማር ማስተማርን ከበድ ያደርጋል ብዬ አስባለሁ።
ሀብል ሸዋመነ የመጣሁት ከአዲስ አበባ ትምህርት ቤት ነው። አምቦ ስመጣ የመጀመሪያ ነው። እንደዚህም ደግሞ የመጀመሪያ ዓመት ተማሪ። አቀባበሉ በጣም አሪፍ ነው። እኛ አላገኘነውም እንጂ የስኩል ባስም ነበረ። ከዛ ደግሞ እዚህ አምቦ ከገባም በኋላ ደግሞ በስኩል ባሳቸው ተማሪዎች መጥተው አስተባባሪዎች ነው የተቀበሉ። በቃ አሪፍ ነው ሁሉ ነገር። አንደኛ እስካሁን እንደምናውቀው ሰኔና ሐምሌ ላይ ተማሪዎች ተመርቀው ሲመጡ ነው የምናውቀው። እኛ ደግሞ አወገቢዎች ነን። እንዲያውም ለእኔ አሪፍ ነገር ነው። እንደሱ ቤት መቀመጥ ትንሽ ሰልችቶ ነበር። አሪፍ ነ ቆንጆ ነው። በቃ ተመችቶኛል። እንዲያውም አዲስ ላይፍ የጀመርኩ እየመሰለኝ።
ስሜ ኮረባቸው ካለ ትባላለሁ። የመጣሁት ከዋግምራ ነው። እንደ ትምህርቱ ሁኔታ ስናይ ደግሞ አሁን መረጃ እያሟላን ያለ ነው። በቅርብ ሰዓት እንደሚጀምር ነው የተነገረን። እንግዲህ ቀኑን ደግሞ አልተነገረንም። ያለውን ሁኔታ ነገር ብቻ በክረምት መምጣታችን ለየት የሚያደርገው ነገር ነው። አምቦ ደግሞ በጣም አምሮባታል። አሁን ምንም ጸጥታ ችግርም የለውም። እንደ በፊቱ ደስ ብሎናል።
ኢብራሂም ኑሮ ሙሜ ወዲና ርጌ ባና ወደኖ አረዳይ ብያ።
ኢብራሂም ኑሮ ሙሜ ይባላለሁ። ከምስራቅ ሐረርጌ በደኑ ነው የመጣሁት። በኮሮና ምክንያት ቤት ነበረን። ይኸውልህ እንግዲህ የክረምት ተማሪ ሆነን ግቢ ገብተናል። የአምቦ የአየር ንብረት በጣም ደስ ይላል። በተደረገልንም አቀባበል ደስ ብሎናል።
አዲስ ገቢ ተማሪዎቹ ከኮሮና ቫይረስ ጥንቃቄ ጋር ተያይዞ የታዘቡትንም አጋርተውናል።
ይኸው ስንገባ ማክስ ምናምን ልበሱም ብዙም አልተባልንም። ተማሪዎች ወደ ካፌም ሲሄዱ ወደ ተለያየ ቦታም ሲሄዱ ያለ ማክስ ይንቀሳቀሳሉ። ይኸው የእጅ መታጠቢያ ምናምን ነገር እሱ አለ፣ ግን ጥንቃቄውም ብዛም አይደለም።
ምንም ማስክ ያደረገ ሰው አላየሁም። እንዲያውም መጀመሪያ የመጣን ቀን ማስክ አድርገን ሲያዩ እንዲያውም ህዝቡ ተደምሞብን ነበር። እስከዛ እኛ መወለቅ ተቀላቀለ ማለት አልነበረበትም። እንግዲህ ሰው ላይ አመለካከት ኮሮና ጠፍቷል የሚለው መሰለኝ ያለው፣ ግን
ኮሮና እንደጠፋ ታስቢያለሽ?
አዲስ አበባን ካለማስክ አንንቀሳቀስም። አለም ሪያሊቲ ኮሮና አለ። ሐኪም ቤት ፖዘቲቭ ሆነው የሚታመሙ ሰዎችን አውቃለሁ እና ማስክ ቢደረግ አሪፍ ነው።
ከመጣን ጀምሮ በኮሮና ያለው ሁኔታ ሳይሆን
ከማክስ ውጭ ሌላው ተንቃቂ አረፍ ነው በየርከው አረፍ አረፍ የውሃ እንትኖች አሉ። እስከ ምገባ ክላስ አካባቢ ደግሞ እንደምናያቸው አልኮል አለ፣ በዛ መንጠቀም እንችላለን።
የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ባይሳለታ ኮቪድ-19ን ከመከላከል ረገድ በዩኒቨርሲቲው ስለታቀደው ተግባርም ተከታዩን ብለዋል።
ያማ ዲቤ ኮቪድ ከና ውጅን ወልቀበቴ ኦፊግኑን ታሰሙ ሀርጫትን ንሙለታ
ከኮቪድ-19 ጋር ተያይዞ ተማሪዎች ዘንድ የሚደረገው ጥንቃቄ ላይ መንጠባጠቢ ለምሳሌ በዩኒቨርሲቲ የመመገቢያ አዳራሽ እና ውጭም ላይ የአፍና አፍንጫ መሸፈኛ እንዲያደርጉ እያበረታታን እንገኛለን። እንዳስተዋለው የመንጠባጠብ ጉዳይ ስላጋጠመ ነገ በሁለት ካምፓሶች ማለትም በዋናው እና በሀጫሉ ሁንዴሳ ካምፓስ ውስጥ በመገኘት ለተማሪዎች ግንዛቤ ከምንሰጥበት ጉዳይ መካከል ዋነኛው የኮቪድ-19 ጥንቃቄ ጉዳይ ነው ማለት ነው ብለዋል። አዲሱ የአምቦ ዩኒቨርሲቲ አመራር ከመሆናቸው ጋር ተያይዞም ኃላፊነታቸውን እንዴት ሊወጡ እንዳሰቡ አስታውቀዋል። ዶክተር ባይሳ
ኤጋ ጊጂራምኒ ታስበኒ ከነረቲ
ከተደረገው ለውጥ ጋር ተያይዞም እኔ ከዚህ በፊትም የዩኒቨርሲቲው አባል ነበርኩኝ። ዩኒቨርሲቲያችን ከዚህ በፊት ከነበረበት ወደ ኋላ ሳንመልስ ይበልጥ አጠናክረን ለህብረተሰቡ ጥቅም ይሆናል ያለውን ሁሉ ዩኒቨርሲቲው ማህበረሰብ ጋር አጠናክሬ የምሰራ መሆኑን እገልጻለሁ ብለዋል። ዩኒቨርሲቲው 30,000 የሚሆኑ ተማሪዎችን በተለያዩ መርሃ ግብሮች ከመጀመሪያ ዲግሪ ጀምሮ እስከ ሶስተኛ ዲግሪ እያስተማረ መሆኑን አመልክቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ናኮር መልካም እናመሰግናለን። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚሰማ ልዩ መርሃ ግብር ነው። ኢትዮጵያ ውስጥ የሚታየውን የምግብ ሸቀጦች ዋጋ ንረት ለማረጋጋትና በፍላጎትና አቅርቦት መካከል ያለውን ክፍተት ለመሙላት መንግስት መሰረታዊ የምግብ ሸቀጦች ያለ ውጭ ምንዛሬ ፈቃድ ወይም ፍራንኮ ቫሉታ ለስድስት ወራት እንዲገቡ ወስኖ ነበረ። የዋጋ ንረቱ ለማሻሻል የተደረገው ይህ የፖሊሲ ለውጥ ግን እስካሁን በህብረተሰቡ ዘንድ የሚታየውን የኑሮ ውድነት እንዳላቃለለ፣ የምግብ ዋጋም ከበፊቱ ይልቅ እየጨመረ እንደሄደ ሸማቾች እየተናገሩ ነው። የአጭር ጊዜ ፍራንኮ ቫሉታ ብቻውን የዋጋ ንረቱን ሊያስተካክል እንደማይችል የሚናገሩት የምጣኔ ሀብት ተንታኞች በበኩላቸው መንግስት በኢኮኖሚውና በፖለቲካው ዙሪያ አስቸኳይ ማሻሻያዎችን ካላደረገ ግሽበቱን መመለስ ወደማይቻልበት ደረጃ ሊደርስ ይችላል ሲሉ አስጠንቅቀዋል። ስምኝሽ ቆየ።
በርካታ ኢትዮጵያውያን በሚያገኙት ገቢ በተለይ ለመኖር አስፈላጊ የሆኑ የምግብ ሸቀጣሸቀጦችን በበቂ ሁኔታ ለመግዛት አዳጋች እየሆነባቸው እንደሆነ በተደጋጋሚ በምሬት ይገልጻሉ። ምክንያቱ ደግሞ የማያቋርጥ የዋጋ ጭማሪ ነው።
በጣም 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 ከባድ ነው። ለምሳሌ ጤፍ ከነበረው አሁን በዚህ 2-3 ሳምንት 4200 4300 የነበረው አሁን 6000 ብር ነው። በርበሬ ብር ሚዘርሽም ሂደሽ ማታገኙን አይታሰብም። በቃ 3.50 ነው አንድ ኪሎ። ዘይት 5 ሊትር ዘይት 600 ብር ነው። ምስር እንኳን ከምስር ያነሳለ አንድ ኪሎ ምስር 100 ብር ነው የምትገዢው። እና በጣም ከባድ ምን ተብሎስ የሚነገር ነው። በቃ ድንች፣ ሽንኩርት፣ ድሮች ይዘሽ ከባድ ነው በጣም።
ቀደም ሲል የሰማችኋት ሰብለ ወርቅ ያዛቸው ትባላለች። የባህር ዳር ከተማ ነዋሪ ስትሆን በተሰማራችበት አነስተኛ ንግድ በምታገኘው ገቢ የኑሮ ውድነቱን መቋቋም እንዳቃታት ትገልጻለች። መንግስት ዋጋ ለማረጋጋት የሚያደርገው ጥረትም ነጋዴዎችን ምርት እንዲይዙ እንደሚያደርጋቸውና ለበለጠ እጥረት እንዲሁም ዋጋ ጭማሪ ከመዳረግ ውጪ ለውጥ እንደማያመጣ በምሬት ትገልጻለች።
ገቢዎች ገብተው ሊያስቀንሱልን አስበው ነበር፣ ግን ገቢዎች በሚገቡበት ሰዓት እንዲሁም በርበሬውን አጠፉትኝና የለም በርበሬ ማለት ጀመሩ። በቃ የለንም በርበሬ ይሉሻል። እንደዚህ አንዳንዴ አሁን ገቢዎችም እንደዚህ መከታተሉን አቁመውታል። አወጡትና 3-80 3-70 ቆንጆ በርበሬ እንደዚያ ይሉሻል። አሊያ ደግሞ ከ300 በታች በቃ የለም። አሁን ዝቅተኛ ማህበረሰብ ልግዛ ብቲ ከ300 በታች የለም። ያለ በርበሬ ደግሞ እንዴት ነው የሚበላው? እንዴት ነው የሚሆነው? በእኛ በኢትዮጵያ ላይ በጣም ከባድ ነው።
የምግብ አቅርቦት ከሀገር ምርትና ምርታማነት በከፍተኛ ሁኔታ ከሚጨምረው የህዝብ ቁጥር ከውጭ ገዝቶ የማከማቸትና ከውጭ ምንዛሬ አቅም ጋር ግንኙነት አለው። ታዲያ ይሄ ከፍተኛ የዋጋ ንረት ከየት መጣ? የምጣኔ ሀብት ባለሙያ ለሆኑት ዋሴሁን በላይ ያቀረብንላቸው ጥያቄ ነበር።
የኢትዮጵያ ገበያ ለገበያ የሚያስፈልገው ምርት በሙሉ አምርቶ ማቅረብ የሚችል ሸምቶ ማቅረብ የሚችል አይነት ገበያ ነው ወይም ሸምቶ ማቅረብ የለመደ ገበያ ነው ያለን ገበያ ከተመለከት ሲሆን፣ ስለዚህ በብዙ ሰው ሰራሽም የፖለቲካውም ግጭትም ሲደራርቡ ምን ይሆናል? የውጭ ምንዛሬ እጥረት እንዲከሰት አድርጓል። ስለዚህ የውጭ ምንዛሬ እጥረት ተከሰተ ማለት በመንግስትም በግል ሴክተሩም በቀላሉ የሚያስፈልጉትን ምርቶች ወደ ሀገር ውስጥ ለማስገባት በጣም አስቸጋሪ ነው። ዋጋ ንረቱን በጣም ውድ እንዲሆን አድርጓል።
በኢትዮጵያ ውስጥ እየተባባሰ የሄደው የፖለቲካ አለመረጋጋትና ተደጋጋሚ ግጭት ደግሞ ማምረት የሚችሉ ዜጎች እንዳያመርቱና በተቃራኒው ሰብአዊ ድጋፍ እንዲፈልጉ ማድረጉም ለዋጋ ግሽበቱ ትልቅ አስተዋጽኦ እያደረገ እንደሆነ አቶ ዋሲሁን ያብራራሉ።
እንግዲህ ያለፉት አንድ አመት ይቻላል 3 አመታት የመጣ ሁኔታ ፖለቲካው በጣም ብዙ ማምረት የነበረባቸው ለመሬት ላይ የነበሩ ምርት ወደ ገበያ ዘመንታት ይችሉ የነበሩ እንግዲህ በሚሊዮን የሚቆጠሩ ዜጎች የሰብአዊ ድጋፍ እንዲፈልጉ አድርጓል። ፖለቲካው ያደረገው ወይም ማህበራዊ ሁኔታው ያደረገው ይሄ ጉዳይ በሁለት መንገድ ተጽዕኖ ይፈጥርብሻል። አንደኛው ማምረት ይችሉ የነበሩ ዜጎች ማምረት ባለመቻላቸው ጥቂት ገበያው ላይ የነበረ ይችል እንዲሻሙ ያደርጋል። ምክንያቱም በበቂ ወደ ገበያው ማምጣት አይችልም። ሌላው ምንድነው ለነዚህ ማምረት ይችሉ ለነበሩ አካላቶች የሰብአዊ ድጋፍ ለማቅረብ ከሚገዙት ላይ ከፍተኛው ፕሮፖርሽን ወደ ምግብና ወደ ሰብአዊ ድጋፍ እንዲደረግ ተጽዕኖ ፈጥሯል። ይሄ በሙሉ የመቀነስ አዝማሚያ ሳይሆን የመጨመር አዝማሚያ እንዲያሳይ ያደርጓል። እሱን ተከትሎ በቂ አቅርቦት ማቅረብ አልቻለም። ሸምተንም ማቅረብ እየተቸገርን ነው። አምርቶ ማቅረብ እየተቸገርን ነው። ያለውንም ምርት በአግባቡ ማስተዳደር እየተቸገርን ነው።
በኢትዮጵያ በየጊዜው እየናረ የሚሄደውን የምግብ ዋጋ ለማረጋጋት የገንዘብ ሚኒስቴር በሚያዝያ ወር ላይ የፍራንኮ ቫሉታ ወይም ምርትን ያለ ውጭ ምንዛሬ ፈቃድ ለስድስት ወር ማስገባት እንዲቻል ፈቅዶ ነበር። ፍራንኮ ቫሉታ ምን ማለት ነው? እንዴትስ ነው ገበያውን የሚያረጋጋው? ለአቶ ዋሲሁን ያነሳሁት ሌላ ጥያቄ ነው።
የውጭ ምንዛሬን ወይም የገንዘብ ማስተዳደር ስልጣን ያለው ብሔራዊ ባንክ እንደሆነ ይታወቃል። በጣም ብዙ ሀገራቶች ላይ ግን እንግዲህ ብሔራዊ ባንክ ቤቶች በማያውቁት ሁኔታ የውጭ ምንዛሬ በግለሰቦች ደግሞ የሚቀመጥባቸው አጋጣሚዎች እንዳሉ ይታወቃል። በተለይ ታዳጊ ሀገራቶች ላይ እንደዚህ ባህሪ ይኖራል። የፍራንኮ ቫሉታ ጉዳይ የሚመጣው ምንድን ነው? እጃችሁ ላይ ያለው የውጭ ምንዛሬ ምንም ፍቃድ ሳያስፈልገው ለብሔራዊ ባንክ ብቻ በማሳወቅ ከውጭ መሰረታዊ የሚባሉ ቁሳቁሶችን ገዝታችሁ እንድታስገቡባቸው ብሎ ፍቃድ መስጠት ማለት የውጭ ምንዛሬ ጥረት ባለባቸው ወቅቶች ላይ ፈጣን የሆነ የዋጋ ንረት ባለባቸው ወቅቶች ላይ በጣም ብዙ ታዳጊ ሀገራቶች የሚጠቀሙበት ስልት ነው። ደግሞ ለብዙ ሀገራቶች የጠቀመ ነው። ኢትዮጵያ ከዚህ ቀደም ተጠቅማ ታውቃለች። በአማካይ እንግዲህ 300,000 ዶላር ድረስ እጃችሁ ላይ ያላችሁ እንግዲህ ለብሔራዊ ባንክ ብቻ በማሳወቅ ምንጩን የዚህን ያህል ጫና ፈጥራለባቸው ሳናረጋገጥ ከውጭ እንድታመጡ የሚል ፍቃድ ነው።
መንግስት ይህን ፍቃድ ከሰጠ በኋላ በርካታ አስመጪዎች እንደ ዘይት፣ ሩዝና የህፃናት ምግብ የመሳሰሉ ምርቶችን በብዛት ወደ ሀገር ውስጥ ማስገባታቸው ቢገለጽም ይህ የፖሊሲ ለውጥ ግን በምርት አቅርቦትና በዋጋ ላይ ምንም መሻሻል አላሳየም። ሰብለ እንደምትለው እንደውም ባለፉት 6 ወራት ውስጥ የምግብ ዋጋ የበለጠ ጨምሯል።
በቃ ከ6 ወር ወደዚህ እኮ ነው እንደውም የጨመረው። ለምን? ገቢዎች ገቡና ገቢያ ውስጥ አስገድደው በቃ ነጋዴ የያዘውን እቃ ለቆመው ሰው አሰልፈው ሁሉ በ140 ብር ሸጡ ለባለጭለኞች። ከዛን ገቢዎች ሄዱ። ድሃም ያገኘውን አገኝቶ ባለድለኛ አገኝቶ ገባ። ያላገኘ ግን አሁን በ360/370 ነው የሚገዛ። እንደዛም ሆኖ የለም በርበሬው። ድንች 20 ብር ነው። ሽንኩርቱ ራሱ ማያምር 20 ብር ገብቷል። ካሮት 40 ብር ነው የሰነበተው። ምስር 100 ብር ነው። ክክ ድፍን ምስር 70-80 ብር ናቸው። ኧረ በጣም ነው የሚከብደው።
የፍራንኮ ቫሉታ ፍቃድ በትክክል ያመጣውን ለውጥ ለማወቅ ገና ጥናት መካሄድ ቢኖርበትም በገበያ ላይ የዋጋ ለውጥ ላለማምጣቱ ግን በርካታ ተያያዥ ምክንያቶች እንዳሉት አቶ ዋሲሁን ያስረዳሉ። በዋናነት ግን መንግስት ጎን ለጎን መስራት የነበረበትን ተመጋጋቢ የዋጋ ማረጋጊያ ስራዎችን አለመስራቱ ነው።
ላለፉት 6 ወራቶች ፍራንኮ ቫሉታም ተሰቅሎ፣ ነገር ግን ሰብአዊ ድጋፍ የሚያስፈልጋቸው ሰዎች በዛው ልክ ጨምረው ከነበረ የምናስገባውን ለሰብአዊ ድጋፍ ማቅረባችን አይቀርም። ስለዚህ ገበያው ላይ የሚመጣው እያነሱ ይመጣል። በፍራንኮ ቫሉታ ፈቅደን የሚመጡ ምርቶችን ገበያ ላይ የምናስተዳድርበት ሁኔታ ጤነኛ ካልሆነ አሁንም ድረስ ገበያ ላይ ምርት መሸሸግ፣ እንደዚህ አይነት አክሽኖች የሚከሰቱ ከሆነ ውጤቱን ለመመልከት በጣም አስቸጋሪ ጊዜ። ስለዚህ ተመጋጋቢ የሆኑ በጣም ብዙ ስራዎች መሰራት አለባቸው። ፍራንኮ ቫሉታ ልክ ሲፈቀድ አቅርቦት ላይ መሰራት ያለባቸው ስራዎች፣ ሌሎች ስራዎች አብሮ መሰራት አለባቸው። የውጭ ቁጠባ አብሮ መሰራት አለባቸው። የሰብአዊ ድጋፍ ለሚቀርብላቸው ሰዎች ሌሎች ዓለም አቀፍ ሀገራ ድርጅቶችን አስተባብሮ የሰብአዊ ድጋፍ አቅርቦት ላይ የሚደግፉ አካላቶችን መጀመር ያስፈልጋል። የኤክስፖርት ቻናሉን በደንብ በማሳደግ ደግሞ ኤክስፖርት አድርጎች መዛሪያ ግኝትን ማሳደግ አብሮ እነዚህ ተመጋግበው የማይሰራ ከሆነ ለምሳሌ አንድ የፖሊሲ አማራጭ ለፍራንኮ ቫሉታ ማለት ነው።
በኢትዮጵያ በከፍተኛ መጠን ላይ የደረሰውን የምግብና ሌሎች ሸቀጦች ግሽበት ለማረጋጋትና ህብረተሰቡን ከገባበት ከፍተኛ የኑሮ ውድነት አጣብቂኝ ለማላቀቅ ዘላቂ መፍትሄ የሚሆነው በተለይ የሀገሪቱ ኢኮኖሚ መሰረት ያደረገበት የግብርና ምርት እንዲጨምር ማድረግ፣ የግብርና ግብዓቶችን በበቂ ሁኔታ በማቅረብና የተፈናቀሉ ገበሬዎች ወደ ቀያቸው ተመልሰው ምርታማ እንዲሆኑ ማድረግ መሰረታዊ እርምጃ መሆኑን አቶ ዘገባ ሲሆን ያስረዳሉ።
ኢኮኖሚ ላይ ብቻ መሰረት ደግሞ እኛ ሀገር ውስጥ ያለው ነዋጋነት ማስተካከል አይችልም። ፖለቲካሊም በጣም ብዙ ስራ መሰረት አለበት። የተረጋጋ የቢዝነስ ፕላትፎርም እንዲፈጠር የኢንቨስትመንት ፕላትፎርም እንዲፈጠር ያስፈልጋል። የሰዎች እንቅስቃሴ በጣም ስቴብል እንዲሆን ያስፈልጋል። እነዚህ እነዚህ ስራዎችን በመስራት ለአጭር ጊዜ እንዲሆን ሁኔታዎችን ማስተካከል በጣም ተገቢ ነው። ለረጅም ጊዜ ደግሞ የተለመደው አቅርቦት ላይ መሰረት ያለባቸው ስራዎችን እየሰሩ ሁኔታዎችን ማስተካከል እኔ በጣም ተገቢ ነው ብዬ አስባለሁ። ምክንያቱም የዋጋ ንረት ጉዳይ አንዴ ከእጅ ካመለጠ በጣም በጣም አስቸጋሪ ነው። ወደኋላ ለመመለስ ፈታኝ ነው። በተለይ 20% ወዝለል ማለት በጣም በፍጥነት ለመመለስ በጣም አስቸጋሪ እንደሆነ ይሰማኛል።
የኮቪድ-19 ወረርሽኝ በከፍተኛ ሁኔታ እየተባባሰ የሚሄድ የአየር ንብረት ለውጥና በተለያዩ የዓለም ክፍሎች የሚከሰቱ ግጭቶች በዓለም ደረጃ የምግብ ዋጋ እንዲጨምር አድርጓል። ይህ ደግሞ እንደ ኢትዮጵያ ላሉ ሸማች ሀገራት ተጨማሪ ጫና ይፈጥራል። በመሆኑም የሀገር ውስጥ ምርታማነትን ማሳደግ ትልቅ ትኩረት ሊሰጠው እንደሚገባ የምጣኔ ሀብት ባለሙያው ጠቁመዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። ስመኝሽን ለቀደመው ዘገባ አመሰግናለሁ። ዩናይትድ ስቴትስ እሁድ ዕለት በተለምዶ ጁላይ 4 በመባል የሚታወቀውን የነጻነት ቀኗን በደማቁ አክብራለች። ምንም እንኳን ሀገሪቱ የአዳዲሶቹ የኮቪድ ቫይረስ አይነቶችና የኮቪድ-19 ክትባት ጥርጣሬዎች ስጋት ቢኖርባትም። የአሜሪካ ድምጿ ጄስማን ኦኒን ዘገባን ኤደን ገረመው እንደሚከተለው ታሰማናለች።
ከትላንት በስቲያ ተከብሮ ያለው የዩናይትድ ስቴትስ የነጻነት ቀን በአንድነት ተሰባስበው ለማክበር 47 ሚሊዮን የሚሆኑ አሜሪካውያን የተለያዩ መጓጓዣዎችን ይጠቀማሉ ሲል የአሜሪካ የተሽከርካሪዎች ማህበር ባለፈው ሳምንት አስታውቆ ነበር። ይሄ አሃዝ ባለፈው ዓመት በተመሳሳይ ወቅት ከነበረው ጋር ሲነጻጸር የ40% ጭማሪ አሳይቷል። ፕሬዚዳንት ጆ ባይደንም የዘንድሮ የአውሮፓውያን በጋ የተለየ ይሆናል ይላሉ።
We're heading into a very different summer compared to last year.
ካለፈው ዓመት ጋር ሲነጻጸር ዘንድሮ እጅግ ልዩ ወደሆነ በጋ እንሸጋገራለን። ዓመቱ ብራ ይሆናል። ከእግዚአብሔር ጋር የደስታ በጋ ይሆናል።
ባለፈው ዓመት በተመሳሳይ ወቅት አሜሪካውያን የሀገሪቱን የነጻነት ቀን ከማክበር ተገልለውና ተቀዛቅዘው ነበር። ይሄ የሆነው ደግሞ ሀገሪቱ ሁለተኛውን የኮቪድ-19 ግርሻ እያስተናገደች ስለነበረ ነው። የብሔራዊ አለርጂክና የተላላፊ በሽታዎች ቁጥጥር ኃላፊ የሆኑት ዶክተር አንቶኒ ፋውቺ በወቅቱ እንዲህ ብለው ነበር።
We have now a very large outbreak. There have been, as you
አሁን ላይ እጅግ ትልቅ የሆነ ወረርሽኝ አለ። የሞቱት መጠን 140,000 ሲሆን በብዙ ሚሊዮኖች የሚቆጠሩት በበሽታው ተይዘዋል። ይሄ አሳሳቢ ዜና ነው።
ምንም እንኳን የፕሬዝዳንት ዶናልድ ትራምፕ አስተዳደር ውጤታማ የሆነ ክትባት ለማሰራት በፍጥነት እየተጋ የነበረ ቢሆንም የበሽታ መከላከልና መቆጣጠሩን ኃላፊነት ግን ለግዛቶች ተላልፎ በመሰጠቱ የተጣረሰ አመራር ሲስተናገድ ቆይቷል። በአንድ ወቅት 1100 ሰዎች በቫይረሱ ምክንያት ሕይወታቸውን ያጡ የነበረ ሲሆን አሁን ላይ ግን ነገሮች ተቀያይረዋል። ዶክተር ታይሰን ቤል
The major change is that we have vaccines, of course.
ትልቁ ለውጥ የክትባቱ መገኘት ነው። የማይዘነጋው ሌላው ጉዳይ ደግሞ አሁን የኮቪድ-19 ህሙማንን እንዴት ማከም እንዳለብን አውቀናል። መጠቀም ያለብንን የምርመራ አይነቶች ተገንዝበናል። አሉታዊ የሆኑ መረጃዎች ያሉባቸውን አንጠቀምም።
በአሁን ሰዓት በሀገሪቱ 3 በፌደራል ፍቃድ የተሰጣቸው ክትባቶች አሉ። በዋይት ሃውስ እና በግዛት አስተዳደሮች ከፍተኛ የሆነ የክትባት ቅስቀሳ ዘመቻ ምክንያትም የሞት ምጣኔው በሰፊው እየቀነሰ ይገኛል። የበሽታ መቆጣጠርና መከላከል ማዕከል ሲዲሲ በአሁኑ ወቅት በዩናይትድ ስቴትስ በአማካይ በዕለት 256 የሚደርሱ ሞቶች እንደሚመዘገቡ አስታውቃል። ዶክተር ዊሊያም ሻፍነር የቫንደርቪልት ዩኒቨርሲቲ የሕክምና ማዕከል ባልደረባ ናቸው።
በአሁኑ ወቅት በሆስፒታሎቻችን ካየኋቸው ውስጥ 90% የሚሆኑት በኮቪድ-19 የተጠቁት ሰዎች ክትባቱን ያልወሰዱ አሊያም አንዴ ብቻ የተከተቡ ናቸው። በሌላ አነጋገር ክትባቱ የተከተቡትን ሰዎች ከበሽታው እየተከላከለላቸው በመሆኑ በጥሩ ሁኔታ ላይ ናቸው።
የባይደን አስተዳደር 326 ሚሊዮን ክትባቶች መስጠቱና 54% የሚሆኑ አሜሪካውያን የመከተባቸውን ስኬት እያከበረ ይገኛል። ፕሬዚዳንቱ እስከ ትላንትናው ዕለት ድረስ 70% የሚሆኑትን አሜሪካውያን ለማስከተብ ያቀዱ ቢሆንም ነገር ግን አሁንም ድረስ የክትባት ጥርጣሬ በመኖሩ ይሄ ግብ አልተሳካም። የዋይት ሃውስ ቃል አቀባይ ጄን ፓስኪ በዚህ ጉዳይ ላይ እንዲህ ይላሉ።
It's been a great deal more difficult to get
young ከጎልማሶችና ካዛውንቶች ልቅ እድሜያቸው ከ18 እስከ 26 አመት ላይ የሚገኙ ወጣቶችን እንዲከተቡ ማድረግ ከባድ እንደነበር አይተናል።
የጽኑ ህሙማን ሐኪም የሆኑት ዶክተር ታይሰን ቤል ያልተከተቡ ሰዎች እጅግ አደገኛ ለሆነና ራሱን ለቀየረ ቫይረስ ለተከተቡትም ጭምር በማጋባት አደጋ ይጋርጣሉ ይላሉ።
Could there be another variant down the road that could potentially have the
virus? ማለፍ የሚችልና ራሱን የቀየረ አዲስ ቫይረስ ዝርያ ሊመጣ ይችላል ነው ብለን ከጠየቅን መልሱ አው ይሄ በትክክል ሊሆን ይችላል የሚል ነው።
ዴልታ የተሰኘው የኮቪድ-19 አይነት በአንዳንድ የዓለም ሀገራት የሞት መጠኑን በመጨመር ድጋሚ የእንቅስቃሴ ገደብ እንዲጣል እያስደረገ ይገኛል። በዩናይትድ ስቴትስም ከሩብ በላይ የሚሆኑ ኬዞች በዚሁ ምክንያት የተመዘገቡ መሆናቸውን የበሽታዎች መከላከልና መቆጣጠር ተቋም CDC ያስታውቃል። ዶክተር ማርጋሬት ሃሪስ የዓለም የጤና ተቋም ቃል አቀባይ ናቸው። በዓለም ላይ ፍትሃዊ የሆነ የክትባት ስርጭት እንዲኖር ጥሪ እያደረግን ይላሉ።
We've got other countries and most of them the lower middle income countries that have
በአለም ላይ ያለው የክትባት ክፍፍል ኢፍትሃዊ ነው። አንዳንድ ሀገራት በፍጥነት በመገስገስ 50% የሚሆነውን ማህበረሰባቸውን መከተብ ችለዋል። ነገር ግን አብዛኞቹ መካከለኛና ደሃ ሀገራት 100% የሚሆነውን ህዝባቸውን ብቻ ነው ያስከተቡት። ስለዚህ ብዙ ክትባት ካላችሁ አሁኑኑ አጋራቸው ይያልን ለሀገራት ድምጻችንን ከፍ ያደረግንና አታሟችንን እየመጣን ጥሪ ያቀረብን ነው።
የጤና ባለሙያዎች በቀጣይ አመት ወረርሽኙን ለመቆጣጠርና በተለመደው መልኩ የነጻነት ቀንን ለማክበር ዓለም አቀፍ የሆነና የተቀናጀ ጥረት ያስፈልጋል ይላሉ። ለጂሰስ ኦን ዘገባ ኤደን ገረሞ ከዋሽንግተን ዲሲ።
አድማጮቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉና አመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በድምጽ ምህንድስናው አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት። Don't forget me.